ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ የካቲት 21 2017 ዓ.ም ስርጭታችን ጀምረ። ከሚያንማር ወደ ታይላንድ የገቡ ኢትዮጵያውያንን ለመመለስ ልዑክ እንደሚልክ የኢትዮጵያ መንግስት አስታወቀ።
የኢትዮጵያ መንግስት መጥቶ አመቻችቶልን ወደ ሀገራችን እንድንመለስ ነው እየጠበቅን ያለ ነው።
ጓደኞቻችን ያሉት አብዛኞቹ ታይላንድ ውስጥ ነው፣ እኛ ያለነው ማይናማር ውስጥ። ይህ ነገር ለእኛ ትንሽ አሳሳቢ፣ እነሱም ወደ ሀገር ቤት አለመግባታቸው ነው።
በሚያንማርና ታይላንድ ውስጥ የሚገኙና ወደ ሀገራቸው ለማቅናት የሚጠባበቁ ኢትዮጵያውያንን ነው ቀደም ብለን የሰማናቸው። ሙሉ ዘገባው በምሽቱ ይቀርባል። እንደምንውላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። የዛሬውን ዝግጅት እየመራው አብሬያቸው የሚቆየው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ናት። የዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ 3 ሰዓት ተኩል ድረስ አብረናችሁ እንቆያለን። አብራችሁ እንድትቆዩ ይሁን። አስቀድመን የዓለም ዋና ዋና ዜናዎች እናገራችሁ። ስመኝሽ ቆየ ጠብቃችኋለች።
በድጋሚ እንደምናመሻችሁ፣ የዓለም ዜናዎቹን የማሰማችሁ ስመኝሽ የቆየ ነኝ። በኦሮሚያ ክልል በሴቶች የሚመራ የሲቪል ድርጅቶች ጥምረት በሴቶች ላይ የሚደርሰውን ጥቃት ለማስቆም በተለይ በክልሉ ግጭት በሚካሄዱባቸው አካባቢዎች አስቸኳይ እርምጃ እንዲወሰድ ጠየቀ። በኦሮሚያ ክልል የሚንቀሳቀሱት የሴቶች ሰላም ግንባታ ትስስር አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ባለስልጣናትና ባለድርሻ አካላት እየተባባሰ ያለውን ችግር እንዲፈቱ አሳስበዋል። የአሜሪካ ድምጽ በተነሱ ሀሳቦች ዙሪያ የኦሮሚያ ክልላዊ መንግስትንና የኦሮሞ ነጻነት ሰራዊትን ለማናገር ቢሞክርም ምላሽ አልሰጡም። ይሁን እንጂ ሁለቱም ወገኖች ከዚህ ቀደም በሰጧቸው መግለጫዎች ሴቶችና ህጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ያደርሳሉ በሚል የሚቀርብባቸውን ክስ ውድቅ አድርገዋል። ዩክሬን የሩሲያን ወረራ ለመዋጋት የአሜሪካንን ድጋፍ መልሳ ለማግኘት እየጣረች ባለችበት ወቅት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ፕሬዚዳንት ቮሎዲሚር ዜለንስኪን ዛሬ አርብ በዋይት ሀውስ ተቀብለዋቸዋል። ቆይታቸውም ዩናይትድ ስቴትስ የዩክሬንን ልዩ ማዕድናት ማግኘት የሚያስችላትን ስምምነት ይፈራረማሉ ተብሎ ይጠበቃል። በቅርብ ቀናት ውስጥ በተደረጉ ድርድሮች የተደረሰውን የማዕድን ስምምነት የዩክሬን ሰፊ የማዕድን ሀብት ለዩናይትድ ስቴትስ ክፍት የሚያደርግ ቢሆንም አሜሪካ ለዩክሬን የደህንነት ዋስትና ማረጋገጫ ባለመስጠቷ ዩክሬንን ቅር አሰኝቷል። ስምምነቱ ዩናይትድ ስቴትስ ለኪቭ የጦር መሳሪያ አቅርቦት ያወጣችውን በቢሊየን የሚቆጠር ዶላር ለማስመለስ ያስችላታል ተብሏል። ስልታዊና ዓለም አቀፍ ጥናቶች ማዕከል ባለፈው ዓመት ባጠናው ጥናት ግን የዩናይትድ ስቴትስ ምክር ቤት ለዩክሬን ከመደበው ገንዘብ 2/3 የሚሆነው ወጪ የተደረገው ዩናይትድ ስቴትስ ውስጥ መሆኑን አመልክቷል። ያለፉትን ሳምንታት የዩክሬን ፕሬዚዳንት ጋር በርቀት ሲነጋገሩ የሰነበቱት ትራምፕ ዜለንስኪ ጦርነቱን ያስተናገዱበትን መንገድ በመተቸት አምባገነን ሲሉ የጠሯቸው ሲሆን የማዕድን ስምምነቱን እንዲቀበሉ አሳስበዋቸው ነበር። ትራምፕ ከዜሌንስኪ ጋር ከመገናኘታቸው በፊት በሰጡት ጋዜጣዊ መግለጫ የዩክሬንን ጦር በጀግንነት አወድሰዋል። ትራምፕ አክለው ጦርነቱ እንዲቆም በጣም ጠንክረን እየሰራን ነው፣ በዚህም ብዙ መሻሻሎችን አድርገናል፣ ሂደቱን በፍጥነት እየተከናወነ ይገኛል ብለዋል። አድማጮችና ተመልካቾቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት በዩክሬንና በሩሲያ መካከል የሚካሄደውን ጦርነት ለማስቆም ኪቭን ያሳተፈና በአውሮፓ ሰላም አስከባሪ ኃይሎች የሚደገፍ ስምምነት ላይ ለመድረስ መወሰናቸውን አስታወቁ። ትላንት ሐሙስ በዋይት ሀውስ ያካሄዱትን ስብሰባ ተከትሎ ስታርመር በሰጡት መግለጫ እቅዱ ዩክሬን ተግባራዊ የምታደርገውና ፑቲን እንዳይመለስ በሚያስችል ኃይል የሚደገፍ ጠንካራና ፍትሐዊ የሆነ ሰላም ማምጣት መሆኑን ተናግረዋል። ትራምፕ በበኩላቸው ስታርመር እንደ ቅድመ ሁኔታ ያስቀመጡትን ዩናይትድ ስቴትስ ለአውሮፓ የሰላም አስከባሪ ኃይሎች የመደገፍ ሚና ጨምሮ ምንም አይነት የጸጥታ ዋስትና ለመስጠት ቃል ከመግባት ተቆጥበዋል። ትራምፕ በንግግራቸው የደህንነት ድጋፉን የሚሰጡት አሜሪካ የዩክሬን ልዩ ማዕድናት ማግኘት የሚያስችላትና የጆ ባይደን አስተዳደር የሀገሪቱን ጦርነት ለመደገፍ ያወጡትን ገንዘብ እንደሚያስመልሱ የሚያረጋግጥ ስምምነት ላይ ከደረሱ ብቻ ሊሆን እንደሚችል ጠቁመዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቀዳቸው መሰረት በመጪው ሳምንት ከካናዳና ከሜክሲኮ በሚገቡ ምርቶች ላይ የ25% ቀረጥ እንደሚጥሉ አስታወቁ። ትራምፕ ይህን ውሳኔያቸውን የሚተገብሩት ሁለቱ ጎረቤት ሀገራት አሁንም ወደ አሜሪካ የሚገቡትን የአደንዛዥ እጽ ፍሰት ለመክታት በቂ ጥረት አላደረጉም በማለት ነው። ትራምፕ አክለው በዚህ ወር መጀመሪያ ላይ ቻይና ላይ ከጣሉት 10% ቀረጥ በተጨማሪ በመጪው ማክሰኞ ጀምሮ ሌላ 10% ቀረጥ እንደሚጥሉ ትሩዝ በተሰኘው የማህበራዊ ሚዲያቸው ላይ አስታውቀዋል። ቻይና የመጀመሪያውን የትራምፕ ቀረጥ ተከትላ ከአሜሪካ የሚገቡ ምርቶች ላይ ተመሳሳይ ቀረጥ ጥላ ነበር። አሁንም ከሜክሲኮና ካናዳ አደንዛዥ እጾች ወደ ሀገራችን እየጎረፉ ነው ያሉት ትራምፕ ከነዚህ መድኃኒቶች ውስጥ አብዛኞቹ በቻይና ተመርተው የሚቀርቡ ፈንተል ናቸው ብለዋል። አድማጮች ለሰዓቱ ያዝናቸው የዓለም አቀፍ ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ሀብታሙ ልመልሳችሁ።
ስመኝሽ ቆይን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ስርጭታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ በፌስቡክ ላይ ደግሞ ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አስተያየት ወይንም ጥቆማ ልሰጡን ትችላላችሁ በእነዚህ መገኛዎቻችን። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በሚያንማር በአስቸጋሪ ሁኔታ ውስጥ ከሚገኙ ኢትዮጵያውያን ውስጥ 246 የሚሆኑት የታይላንድ ድንበርን ተሻግረው መግባታቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። ከታጋችነት ተለቀው ታይላንድ መግባታቸውን በስልክ ለአሜሪካ ድምፅ የገለጹ ኢትዮጵያን ወደ አገራቸው ለመመለስ የኢትዮጵያን መንግስት ድጋፍ በመጠባበቅ ላይ እንደሚገኙ ተናግረዋል። ኬኔዲ አባተ።
ከሚያንማር ወደ ታይላንድ ተመልሰው በካምፕ የሚገኙ ኢትዮጵያውያን መንግስት ወደ አገራቸው እስኪመልሳቸው በጉጉት ከአጋቾች እጅ ነጻ ወጥተው በሚያንማር ወታደራዊ ካምፕ እንደሚገኙ የነገሩን ደግሞ ወደ ታይላንድ መሻገርን በተስፋ እየተጠባበቁ መሆኑን ነግረውናል። በታይላንድ ከሚገኙ ኢትዮጵያውያን ውስጥ ለአሜሪካ ድምፅ አስተያየቱን የሰጠ ጽናት ገናናው የተባለ ወጣት በሚያንማር ዓለም አቀፍ የገንዘብ ማጭበርበር ወይንም ስካሚንግ ወንጀል በሚፈጽሙ በህገወጥ የተደራጁ ቡድኖች ቁጥጥር ስር ለ9 ወራት ያህል መቆየቱን ገልጿል። እርሱን ጨምሮ በህገወጥ የሰዎች አዘዋዋሪዎች ወደ ሚያንማር ገብተው በዚህ የማጭበርበር ስራ ላይ እንዲሰማሩ ከተገደዱት ኢትዮጵያውያን ውስጥ የተወሰኑት ወደ ታይላንድ መመለሳቸውን ገልጿል። በቆይታቸው ከድብደባ ጀምሮ አስከፊ የሰብአዊ መብቶች ጥሰቶች ሲፈጸሙባቸው እንደቆዩ የገለጸው ጽናት በሚያንማር አማጽያን ወታደሮች ድጋፍ ከ2 ሳምንት በፊት የካቲት 5 ቀን 2017 ዓ.ም ወደ ታይላንድ መሻገራቸውን ተናግሯል። አሁን እርሱ በሚገኝበት የታይላንድ ካምፕ ውስጥ ከሚያንማር የወጡ 138 ወንድ ኢትዮጵያውያን እንደሚገኙና በሌላ ስፍራ ደግሞ 12 የሚሆኑ ሴቶች እንዳሉ የገለጸው አስተያየት ሰጪው አሁን ላይ በታይላንድ መንግስትና መንግስታዊ ባልሆኑ ድርጅቶች እንክብካቤ እየተደረገላቸው እንደሚገኙ ገልጾ
የኢትዮጵያ መንግስት መጥቶ አመቻችቶልን ወደ ሀገራችን እንድንመለስ ነው እያበቅን ያለ ነው። ምክንያቱም አብዛኞቹ ሀገሮች አምባሳደራቸው መጥቶ ከተነጋገሩ ከዛ በ3ኛ በ2ኛ ቀን ወደ ባንኮች ሄዱ። በእንደዚህ አይነት ከሄድ ነው ወደ ሀገራቸው የሄዱት። እኛም በእንደዚህ አይነት መሰረት ወደ ሀገራችን ለመመለስ ነው እንግዲህ እየጠበቅን ያለ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ አርብ የካቲት 21 ቀን ጋዜጣዊ መግለጫ ሲሰጡ
አሁን ባለበት ሁኔታ 246 የሚደርሱ ዜጎች ወደ ታይላንድ ድንበር መግባታቸው በመረጋገጡ ከኒው ደልሂ ኤምባሲያችን ዲፕሎማቶች የሚገኙበት ልዑካን ቡድን ወደ ስፍራው ተንቀሳቅሶ ዜግነት የመለየት ፓስፖርት ያላቸውንና የሌላቸውን መለየት ፓስፖርታቸው ኤክስፓየር ያደረገ ኢትዮጵያዊ የሆነው ኤክስፓየር ያደረገ ከሆኑ እነሱንም በሊሴፓሴ የአንድ ጊዜ ጉዞ ሰነድ በማዘጋጀት የተሟላ ጉዞ ሰነድ ያላቸውንም እንዲሁ ሌሎች ድጋፎችን ማድረግ እንዲቻል የፊታችን ቅዳሜና እሁድ ወደ ስፍራው አንድ ቡድን ይንቀሳቀሳል። ከቀጣዩ ሳምንት ጀምሮ እንግዲህ ዜጎቻችን ወደ ሀገር ቤት የሚገቡበት ሁኔታ ይመቻቻል ብለን እንጠብቃለን።
በሚያንማር በሚገኙ ህገወጥ ቡድኖች ቁጥጥር ስር እየደረሰብን ያለው የሰብአዊ መብቶች ጥሰትና የተለያዩ ጫናዎች ሲብስብን ከሞትንም እንሙት በማለት ተነጋግረን ምቹ ጊዜ ጠብቀን ለማምለጥ ስንሞክር እንደ ድል ወታደሮች አግኝተው ወደ ካምፕ ወሰዱን ያለው ደግሞ በዚያው በሚያንማር በሚንቀሳቀሱ የአማጽያን ወታደሮች ካምፕ ውስጥ የሚገኝ ኢትዮጵያዊ ነው።
ጓደኞቻችን ያሉት አብዛኞቹ ታይላንድ ውስጥ ነው። እኛ ያለነው ማይናማር ውስጥ የነገር ለኛ ትንሽ አሳሳቢ ነው። እነሱም ወደ ሀገር ቤት አለመግባታቸው ቀድሞን ይገባሉ ብለን አስበን ነበረ። ስቲል እዛው ናቸው። እነሱ ቢርቱ እኛ እንጠካልን ብለን አስበን ነበረ። ምንም ሊሳካልን አልቻለም እና እዚህም ስንጠይቃቸው ቀን በቀን ነገ ከነገ ወዲያ እያሉ ሳምንት አለፈ። የእነሱ ስራ ከዚህ ተቀብሎ ወደ ታይላንድ ማሻገር ብቻ ነው። ሁሉም ሰው ያንን ነው የሚጠብቀው፣ በጉጉት እየጠበቀ ነው። በቃ ኢቨን አሁን ብንባል አሁን ለመውጣት ነው ሁሉም ሰው ሬዲ ሆኑ። ከ100 ምናምን ሰው አለ ካምፕስ ማለት ነው። የሌላ ሀገር ዜጎችም አሉ። ከ250 እንበልጣለን በቀላሉ ማለት ነው። ከ250 እንበልጣለን ብዬ አስባለሁ።
ኢትዮጵያውያን ማለት ነው።
አዎ ምንም በጣም ብዙ ነው ያለ ነው። ከ300 ምናምን አለን ብዬ አስባለሁ።
በሚያንማርም ሆነ በታይላንድ ኢትዮጵያ ኤምባሲ እንደሌላት በዛሬው መግለጫቸው የገለጹት አምባሳደር ነቢያት በሚያንማር ያለውን ሁኔታ ቶኪዮ የሚገኘው በታይላንድ ያለውን ደግሞ በህንድ ኒው ዴሊ የሚገኘው ኤምባሲ እየተከታተሉ መሆናቸውንና ከእገታ ያልተለቀቁትን ኢትዮጵያውያን ለማስለቀቅ እየተደረገ ነው ያሉትን ጥረትም አብራርተዋል። በታይላንድና በሚያንማር የሚገኙ ኢትዮጵያውያን ቤተሰብ አባላት በበኩላቸው መንግስት የቤተሰቦቻቸውን አባላት ለማስለቀቅና ወደ አገር ቤት ለመመለስ በቂ ጥረት አላደረገም የሚል ቅሬታ አላቸው። ከነርሱ መካከለ የሆኑት ስማቸው እንዳይጠቀስ የጠየቁን አንድ አስተያየት ሰጭ ታይላንድ የገቡት ይመለሳሉ የሚል ተስፋ አለኝ ብለዋል።
ከ6 ወር በላይ ውጭ ጉዳይ ሚኒስቴር ተመላልሰናል። ግን አንድ ጠብ ያለ ነገር አንድ የሆነ ታንጀብል የሆነ ነገር አላየን። ያኔ ማለት ነው ማይናማር እንኳን እያሉ በዛ ችግር ውስጥ ሆነው እንኳን ምንም ነገር አልተደረገም። አሁንም ከመግለጫ ያለፈ ነገር ይሆናል ብዬ ተስፋ አደርጋለሁ። ብዙ ዜናዎች ላይ እየተወራ ስለሆነ ምናልባት ያደርጉታል ብዬ አደርጋለሁ።
ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ዛሬ በሰጡት መግለጫ ሌሎች ወቅታዊ ጉዳዮችንም አንስተዋል። የቀድሞው የኢትዮጵያ ፕሬዝደንት ሙላቱ ተሾመ የኤርትራ መንግስት በቀጠናው ሌላ ጦርነት ለመቀስቀስ ጥረት እያደረገ እንደሆነ በመጥቀስ በቅርቡ በአልጄዚራ ድረገጽ ያሳተሙትን ጽሑፍ በተመለከተ ተጠይቀው እዚህ ቀጠና ላይ ያላቸውን ልምድ ተመርኩዘው የግል አስተያየታቸውን ነው ያስቀመጡት ብለዋል። ጠቅላይ ሚኒስትር አብይ አህመድ በሞቃዲሾ ያደረጉት ጉብኝት እና ከዚያ ቀደም ብሎ የሶማሊያው ፕሬዝደንት በኢትዮጵያ ያደረጉት ጉብኝት ከአንድ ዓመት በላይ ሻክሮ የቆየው የሁለቱ ሀገራት ግንኙነት ወደ ነበረበት መመለሱን የሚያንጸባርቅ እንደሆነም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ኬኔዲ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በተዋሳኞቹ የኢትዮጵያው ዳሰነች ወረዳና የኬንያው ቱርካና ካውንቲ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎ ከ10,000 በላይ የዳሰነች ወረዳ ነዋሪዎች መፈናቀላቸውን የወረዳው አስተዳደር ለአሜሪካ ድምፅ አስታወቀ። በግጭቱ 13 ሰዎች መሞታቸውንና 3 ሰዎች መጎዳታቸውን ያስታውሱት የዳሰነች ወረዳ አስተዳዳሪ አቶ ታደለ መንስኤው አንዱ ወገን የሌላውን የአሳ ማስገሪያ መረብ መስረቃቸውን እንደሆነ አስረድተዋል። የኬንያ ባለሥልጣናት ድንበር ተሻጋሪ ባሉት በዚሁ ግጭት 20 ሰዎች መጥፋታቸውን ገልጸዋል። አገሪቱ በአካባቢው ከፍተኛ የድንበር ጥበቃ ኃይል ማስፈሯንም አሶሺየትድ ፕሬስ የውስጥ ጉዳይ ሚኒስትሩ ኪፕቹምባ ሙክረምን ጠቅሶ ዘግቧል። ዮናታን ዘብዲዮስ ቀጣዩን ዘገባ ልኩልናል።
በኢትዮጵያና በኬንያ ድንበር አካባቢ በተዋሳኞቹ የዳስነችና የቱርካና ወረዳ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎም የዳስነች ወረዳ አርብቶ አደሮች ሲኤስ ከሚባል መንደራቸው መፈናቀላቸውን የወረዳው አስተዳዳሪ አቶ ታደለ ሀቴ ለአሜሪካ ድምፅ በስልክ አስታውቀዋል።
ከ10,000 በላይ የሚሆኑ ህዝብ ተፈናቅሎ አሁን ልዩ ኃይል ያለበት ኤሪያ ላይ ነው አርፈው ያሉት። ከሲኤስ ወጥቶ ወደ ለቦ ሙቀት ነው የመጡት ወደ ሌላ ቀበሌ።
በደህንነት ስጋት ስማቸው እንዳይገለጽ ጠየቁን በዳስነች ወረዳ የሲኤስ ቀበሌ ነዋሪ በአምስት ቀበሌዎች የሚኖሩ የዳስነች ማህበረሰብ ነዋሪዎች እንደተፈናቀሉና በ5 ኪሎ ሜትር ርቀት ላይ ወደሚትገኘው ደብረ ሞስ ቀበሌ እንደሸሹ በስልክ ለቪኦኤ ተናግሯል።
ከ10,000 በላይ ነው ህዝቡ እንግዲህ ያው የተፈናቀሉ። በተለይ መራመድም አይችሉት እዛ ትቶ ነው ሄዱት እነሱ አሁን የሚገኙ ወጣቶች ነው የተበቃቸው ያለ።
ግጭቱ ካለፈው ሳምንት ቀዳሜ የካቲት 15 ቀን 2017 ዓ.ም ተንስቶም አንድ ወገን የሌላውን የአሳ ማስገሪያ መረብ በመሰራረቅ መከስከሱን ያስተዋሱት የዳሰነች ወረዳ አስተዳዳሪ አቶ ታደለም ግጭቱ ሰኞ የካቲት 17 ቀን በመባባሱም ሰዎች መገደላቸውን ተናግሯል። የኬንያ ባለስልጣናት ድንበር ተሻጋሪ ሲሉ በገለጹት ግጭት ከ20 በላይ ኬንያውያን መጥፋታቸውን አስታውቀዋል። የደቡብ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ወገነ ብዙነም ከሁለቱም ወገን አርብቶ አደሮች መጥፋታቸውን ከመግለጽ ውጪ አስክሬናቸው ባለመገኘቱ በቁጥር መናገር እንደሚቸገሩ ተናግሯል።
ግጭቱ ሃይቁ ላይ በተለይም ደግሞ ቱርካና ሃይቅ ላይ ከአሳ ማጥመር ጋር ተያይዞ የነበረ ግጭት ስለሆነ በትክክል በተጨባጭ አሁን ቁጥሩን ለማውራት በእኛ ደረጃም ወረዳው ላይ ሄደን ለማየት ሞክረናል። 13 ሰዎች ደረሱበት አልታወቀም። ከአሁን ድረስ በነበረው ሁኔታ በሁለቱም ወገን የመፈራራቱ ነገር ስለነበረ ውይይት ካደረግን በኋላ ሃይቁ ላይ ምን አለ የሚለውን ነገር ፍለጋዎች ለሁለቱም ሀገራት ጥምር ኮሚቴዎችን አደራጅተን ፍለጋዎችን ጀምረናል። ያንን አጠቃለን ስንጨርስ ይፋው የሆነ መግለጫ እናሰጥ ይሆናል።
ከባለስልጣናቱ ውይይት በኋላ በተደረገ የማዎቾች አስክሬን ፍለጋም ሁለቱም መገኘታቸው ነገለጹ ሰላፊው ከሁለቱም ማህበረሰቦች በኩል የሰው ህይወት መጥፋቱን አረጋግቷል። ኬንያ ከኢትዮጵያ ጋር በሚተዋሰንበት ድንበር ላይ ከፍተኛ የሆነ የጥበቃ ኃይል ማስፈሯን አሶሺየትድ ፕሬስ የአገሪቱን የውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን ጠቅሶ ዘግቧል። የጠፉትን ሰዎች ለማግኘት ከኢትዮጵያ መንግስት ባለስልጣናት ጋርም በመተባበር እየሰሩ መሆኑን ገልጿል። ልዩ ስሙ ቶዶጋኒው በተባለው ስፍራ ለተከሰተው ሰሞነኛ ግጭት ፈጣን ምላሽ አልሰጡም በሚሉ ኬንያውያን በኩል ነቀፋ ተሰንዝሮባቸዋል። የኬንያ የአገር ውስጥ ጉዳይ ሚኒስትር ለትችቱም እርምጃው የዘገየው ከኢትዮጵያ በኩል በአግባቡ መረጃ ስላልደረስ ነው ብለዋል። ማይክል ሙሹሪ የኬንያ ፖሊስ ቃል አቀባይ ናቸው።
This is a matter that involves the two countries, the security agencies in Kenya and
ይህ ሁለቱን ሀገሮች የሚመለከት ጉዳይ ነው። በኬንያ የጸጥታ ተቋማትና በኢትዮጵያ ባለስልጣናት መካከል ያለ ነገር ነው። ግጭቱ ደርሷል በተባለበት ስፍራ ደርሰው ሪፖርታቸውን እስኪያቀርቡልን ድረስ እየተጠባበቀን ነው።
የኬንያ መንግስት ተጨማሪ የጸጥታ ኃይል በድንበሩ አካባቢ ያሰፈረ ነው። የአርብቶ አደሮች መፈናቀል የተከሰተውም ከስጋቱ ነው የሚሉ አስተያየቶች ከተፈናቃዮች ተሰንዝሯል። ይህንኑ በተመለከተ የተጠየቁት አቶ ወገነ ኢትዮጵያና ኬንያ በጸጥታና በጋራ ልማት የሁለትዮሽና ስልታዊ ግንኙነት ያላቸው የወዳጅነት እንጂ የባላንጣነት ታሪክ የሌላቸው በመሆኑ ብዙ የሚያሰጋ ነገር የለም፣ የፌደራል መንግስትም ጉዳዩን በቅርበት በመከታተል ላይ ነው ሲሉ ምላሽ ሰጠዋል።
ባለፈው ከተፈጠረው ግጭት አኳያ በእኛ በኩል ያን ያህል ጫፍ የወጣ ነገር ለዛ የሚደርስ ነገር የለም። በኬንያ በኩልም እና በሚገባ ከነሱ ጋር ተነጋግረናል። በዛ ደረጃ የሚገለጽ ስጋትም አይኖርም። በደንብ ተነጋግረናል። አስፈላጊውን ነገር ከፌደራል መንግስት ጋር ተነጋግረን እኛም ተጨማሪ ስራዎችን የምንሰራው ስራ እንዳለ ሆኖ አሁን ባለ ሁኔታ ግን ለዛ የሚያበቃ ነገር ምንም አላገኘንም። ከነሱ አመራሮች ጋርም በሚገባ ይህንን ተነጋግረናል። እዛ አካባቢ ያሉ ማህበረሰብ፣ የአካባቢው ፖሊስ፣ የአካባቢው ሚሊሻ፣ የሁለቱ በተለይም ደግሞ ከቱርካና ካውንቲ እና ደቡብ ኢትዮጵያ ክልል በጋራ ሆኖ መፍታት የምንችለው ነው እንጂ የኬንያ መንግስትንም አጠቃላይ በእኛ ደለን ደረጃም እኛም ፌደራል መንግስት ከኛ አቅም በላይ የሚሆን ነገር አለ ብለን አናስብም። በዛ ደረጃ የሚደርስ ነገር ካለ ተነጋግረን የፌዴራል መንግስትም ሊያግዝ ዝግጁ ነው። በዚህ አጋጣሚ የኬንያ መንግስትም በዛ ደረጃ ይደርሳል ብሎ የሚለው ነገር ስለሌለ ሙሉ ኃላፊነቱን ለሁለቱ ክልሎች ስለሰጠ በጋራ ሁለቱ ክልሎች ተቀናጅተን ተባብረን ሰርተን የምንፈታው ችግር ነው የሚሆነው። ኬንያ ቱርካና አመራሮች ጋር የነበረን መድረክ ኢትዮጵያ ዳሰነች ወረዳ ላይ ሲኤስ ቀበሌ ላይ ነው በጋራ ቁጭ ብለን ያወራ ነው እና በዛ ደረጃ ለባላንጣነት የሚያደርስ ነገር የለም አሁን ባለው ሁኔታ።
የጠፉትን አሳ አስጋሪዎች ለማግኘት አሁንም ፍለጋው እንደቀጠለ መሆኑን የሁለቱም ሀገሮች ባለስልጣናት ገልጿል። ከግጭቱ በኋላ በስጋት ከአካባቢያቸውም መፈናቀላቸውን የገለጹት አርብቶ አደሮች ከረጂ ድርጅትም ሆነም ከመንግስት እስካሁን የደረሰ ሰብአዊ ድጋፍ እንደሌለ ተናግሯል። የተፈናቀሉ ዜጎች ዕለታዊ ቀለብ እያገኙ ያሉት ከተጠለሉበት ቀበሌ ነዋሪዎች እንደሆነም አመልክቷል። ግጭቱ ከተቀሰቀሰበት ካለፈው ሳምንት ቅዳሜ የካቲት 14 ቀን 2017 ዓ.ም አንስቶም ለህይወታቸው ሰክተው ሲሸሹ ነበሩ ከተባሉ አርብቶ አደሮች ውስጥ ወደ ቀያቸው የተመለሱ አለመኖራቸውን ያነሱት አስተያየት ሰጪው፣ ሆኖም ተፈናቃዮች የኢትዮጵያና የኬንያ ድንበር የመጨረሻ አዋሳኝ ወደ ሆነው ቀበሌያቸው መመለስ እንደሚሹ ጠቁመዋል። በኢትዮጵያና በኬንያ አሳስጋሪዎች መካከል በተፈጠረ የድንበር ላይ ግጭት ከኢትዮጵያ በኩል 13 ሰዎች ከኬንያ ደግሞ 22 ሰዎች የደረሱበት አለመታወቁን ቪኦኤ የአካባቢው ነዋሪዎችና ባለሥልጣናቱን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብዴዎስን ለቀደመው ዘገባ አመሰግናለሁ። ወዳለንበቱ ዩናይትድ ስቴትስ እንመለስ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሁለተኛውን የአስተዳደራቸውን ዘመን ከጀመሩ ወዲህ ረቡዕ ዕለት ባካሄዱት የመጀመሪያ የካቢኔ አባላት ስብሰባ አስተዳደራቸው በፌዴራል መንግሥት መስሪያ ቤቶች ብክነትን ለማስወገድና የሠራተኞች ኃይሉን ለመቀነስ እየወሰደ ባለው እርምጃ ዙሪያ የሚቀርቡ ትችቶችን ተከላክለዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ የትራምፕ አስተዳደር እርምጃ ያሳደረውን አንድምታ እንዲሁም ከሥራ የተባረሩ ሠራተኞችና የዲሞክራቲክ ፓርቲ መሪዎች የሚያሰሟቸውን ተቃውሞዎች በሚመለከት ተከታዩን ዘገባ አጠናክራለች። ቆንጅታዬ ታሰማናለች።
ፕሬዚደንት ዶናልድ ትራምፕ ከአዳዲሶቹ የካቢኔ አባላት ጋር ሆነው ባካሄዱት ስብሰባ ላይ በሰጡት ቃል አስተዳደራቸው የፌዴራል መንግስት ወጪን ለመቀነስ እየወሰደ ያለውን ከፍተኛ ቅነሳ ይህንን እንዳደርግ መራጮቼ ስልጣን ሰጥተውኛል በማለት ተከላክለዋል።
የተመረጥኩት ግብርንና ሌሎች ብዙ ነገሮች ድንበርንም ጭምር በሚመለከት እንድሰራ ነው። ግን እሱ ብቻ ሳይሆን በጀቱን እንዳስተካክል አገራችንን ትክክለኛ አቅጣጫ እንዳስይዝም ጭምር ነው። ይሄም የዚያ አንድ ትልቅ አካል ነው።
ኢላን መስክ በመንግስት መስሪያ ቤቶች ብክነትንና የማጭበርበር አድራጎትን ለመቀነስ በፍጥነት የሚያደርጉትን ጥረትም ፕሬዚደንቱ አድንቀውላቸዋል። በካቢኔ አባላት ስብሰባው ላይ የቴክኖሎጂ ኩባንያው ባለብዙ ቢሊዮን ባለሀብት መስክ ለጋዜጠኞች በሰጡት ቃል እሳቸው የሚመሩት የመንግስት መስሪያ ቤቶች ቅልጥፍና መስሪያ ቤት በምህጻር ዶጅ እንደ አውሮፓውያን አቆጣጠር በሚቀጥለው 2026 የመንግስት ወጪና ገቢ ክፍተቱን $1 trillion ቀንሶ ለመገኘት በፍጥነት መንቀሳቀስ አለበት ብለዋል።
ከአሁን ጀምሮ እስከ መስከረም ወር መጨረሻ በየቀኑ $4 billion መቆጠብ ይኖርብናል። ስህተት መስራታችን አይቀርም። ስህተት የማይገኝብን ፍጹሞች አንሆንም። ግን ስንሳሳት በጣም በፍጥነት እናስተካክላለን።
ሰራተኛ ማህበራት መሪዎችና የዩናይትድ ስቴትስ ምክር ቤት ዲሞክራት አባላት የመንግስት መስሪያ ቤቶችን ሙሉ በሙሉ መዝጋት እንዲሁም 2.5 million የሚሆነውን የፌዴራሉን መንግስት የሲቪል ሰራተኛ ኃይል በእጅጉ ለመቀነስ አስተዳደሩ የያዘውን ግብ ይቃወማሉ። ዲሞክራቱ ሴኔተር ቸክ ሹመር እንዲህ ብለዋል።
ሁሉን ነገር እሳት በሚተፋ ማቅለጫ ማጋየት የለብህም። የሚባክነውን የሚጭበረበረውንና ያላግባብ የሚለውን ስታስወግድ መጥረቢያ ይዘህ ጥሩውንም ነገር አንድ ላይ ደባልቀህ ቆራርጠ መጣል የለብህም። አንድም ጥሩ የንግድ ሥራ አዋቂ ሰው ይሄን አያደርግም። እንደሚመስለኝ አሁን የሚያደርጉት በጣም የሚያስቆጣ ነገር ነው። ሰው ይጎዳ ነው።
በቅርቡ ከስራቸው የተባረሩ በርካታ አዳዲስ የፌዴራል መንግስት መስሪያ ቤት ሰራተኞች ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል ሮካና ባዘጋጁት የዙም ስብሰባ ላይ ብሶታቸውን አሰምተዋል። ጠበቃ ማይክል ግሮኛርድ ከግብርና ሚኒስቴር ስራቸው የተባረሩ ሲሆን ሁለት ጊዜ ለዶናልድ ትራምፕ ድምጻቸውን የሰጡ ናቸው።
የኔ ስራ መርሃ ግብሮች በህጋዊ መንገድ መካሄዳቸውን ማረጋገጥ ነበር። ይህ ደግሞ በይበልጥ የመንግስት ስራ በትክክለኛ እቅድ እንዲከናወን፣ የመንግስት ወጪ እንዳይባክን ከመቆጣጠር ጋር የሚያያዝ ስራ ይመስለኛል። ባለትዳር ነኝ። የ2 ዓመት ልጅ አለችኝ። አሁን ደግሞ ሚያዝያ ሲመጣ ወንድ ልጃችን ይወለዳል። የጤና ዋስትና የምናገኘው በእኔ መስሪያ ቤት በኩል ነበር።
ሳይንቲስቶችም በሕክምና ምርምር ተቋማት ላይ የሚወሰዱ የሰራተኛ ቅነሳዎችን በመቃወም በቅርብ ቀናት ሰልፍ አካሂደዋል። የሚሽገን ዩኒቨርሲቲው የፖለቲካ ሳይንቲስት ጆናታን ሃንሰን በዶጅ መስሪያ ቤት እየተወሰደ ያለውን እርምጃ አንደምታዎች እንደሚከተለው ይመለከቱታል።
The efforts to date seem to be dramatic moves.
እስካሁን እየተወሰዱ ያሉት እንግዳ የሆኑ ለየት ያሉ እርምጃዎች ወጪውን በአጭር ጊዜ በከፍተኛ ደረጃ የሚቀንሱ አይመስልም። ይልቁንም ለዘለቄታው የመንግስትን አቅም ይጎዳሉ።
ተንታኞች እንደሚሉት የመንግስት ሰራተኛ ቅነሳው እርምጃ እስካሁን በፖለቲካ ድጋፍ ረገድ ዶናልድ ትራምፕን አልጎዳቸውም። የቨርጂኒያ ዩኒቨርሲቲ የፖለቲካ ሳይንቲስቱ ካይል ኮንዲክ እንዲህ ሲሉ ያስረዳሉ።
I don't think that the reaction has been overwhelmingly negative because I think if it was
ጅግ በጣም አሉታዊ የሆነ ምላሽ ያስከተለ አይመስለኝም። ምክንያቱም እንደዚያ ቢሆን ኖሮ የዶናልድ ትራምፕ የህዝብ ድጋፍ መጠን አሁን ካለው ያነሰ ይሆን ነበር። ስለዚህ በእኔ አስተያየት ወጪ የሚቀንስ እርምጃ የመውሰዱ ሐሳብ በአጠቃላዩ ደህና የህዝብ ድጋፍ ያለው ይመስለኛል።
አሁን ጥያቄው የሚሆነው አሉ በማከል አሜሪካውያን በቀጣዮቹ ወራት እስካሁን ሲጠቀሙበት የቆየው የመንግስት አገልግሎት ቢቋረጥባቸው ምን አይነት ምላሽ ይሰጣሉ የሚለው ነው። በአሜሪካ ድምፅ ዘጋቢ ቬሮኒካ ኤግሊሲያስ ባልደራስ ለተጠናቀረው ዘገባ ቆንጅ ይታየ ነኝ።
ቆንጅታዬን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ቀጣዩ ዘገባ ወደ አዲስ አበባ ይመልሰናል። በአዲስ አበባ እየተከናወነ ያለው የኮሪደር ልማት አካል ጉዳተኞችን ለስራ አጥነት እየዳረገ ነው ሲል የከተማዋ አካል ጉዳተኞች ማህበር አስታውቋል። ለአሜሪካ ድምፅ አስተያየት የሰጡ አካል ጉዳተኞች የመስሪያ ቦታችን በመፍረሱ ለችግር ተዳርገናል ብለዋል። የከተማዋ አስተዳደር በበኩሉ የኮሪደር ልማቱ ጉዳተኞችን ተጠቃሚነት ያረጋገጠ ነው ይላል። ገብረ ሚካኤል ገብረ መድን ዝርዝር አለው። አድማጮቻችን፣ የዚህ ዘገባ ቆየት ብሎ ይቀርባል። ከዚያ በፊት ግን በአሜሪካ መዲና የሚገኘው የኮሌጅ ራዲዮ ጣቢያን እንግድ ወልዴ ያስቃኝናል።
96.3 WHUR. Happy Monday! DC Baylor Virginia, listen, I am making plans for you.
የሃዋርድ ዩኒቨርሲቲው WHUR ሬዲዮ ጣቢያ ከእንደ አውሮፓን አቆጣጠር 1971 ዓ.ም ጀምሮ በዋሽንግተን ዲሲ እና አካባቢው ላሉ አድማጮች ሲያሰራጭ ቆይቷል። ሲመሰረትም ለሁለት ዓላማዎች ነበር፤ የጃዝ ሙዚቃ ስልቶችን ማጫወትና አፍሪካ አሜሪካውያን እየተጫወቱ ያለውን ሚና ማስተዋወቅ። በታሪካዊው የጥቁሮች ዩኒቨርሲቲ ቅጥር ግቢ ውስጥ የሚገኘው ጣቢያ በሬዲዮ አቀራረብ አዲስ የሆነና መዝናኛን ከትምህርት ጋር ያጣመረ ጣቢያ ይባላል። የእኩለ ቀን አስተናጋጅ ለሆነችው ሰኒ ኤንድ ሲቲ የጣቢያው ታሪክና ልዩ ልዩ ጉዳዮችን የሚያስተናግደው ስርጭት ትልቅ ሳቢ ጉዳይ ነው።
This is such a great part about being here at WHUR 96.3.
ይህ በዚህ WHUR 96.3 ጣቢያ ቤተሰብ ለመሆን ትልቁ ምክንያት ነው። ዘመን የማይሽረው የራዲዮ ጣቢያ ነው አይደለም እንዴ? እናም አዲስ የአርኤንቢ ሰልት ሙዚቃዎችን አንዳንዴም ሂፕሆፕ እናጫውታለን። በስራ ላይ ሆነው ለማዳመጥ ግሩም ጣቢያ ነው።
ከቦዝኒያ በስደት የመጣችው ሰኒ ኤንድ ሲቲ በሬዲዮ ጣቢያው የምትጠቀምበትን ይህንን ስም ብቻ እንድንጠቀም ጠይቃለች። ወደ አሜሪካ ስትመጣ 12 ዓመቷ ነበር። እንግሊዘኛ ቋንቋ መማር የጀመረችው በዛው ወቅት ነበር። የሁለተኛ ደረጃ ትምህርቷን እንዳጠናቀቀች ከሬዲዮ ጋር በፍቅር ወደቀች። ሰኒ ኤንድ ሲቲ
በህይወት እንዳለው ተሰማኝ። የራዲዮ ፕሮግራም ለመስራት ምን እንደሚያስፈልግ ሳውቅ ግርም አለኝ። እናም እዚህ መቅረት አለብኝ አልኩ።
ጣቢያው ለማስተማሪያነትም ይውላል። በዩኒቨርሲቲው ዋናው የጥናት መስካቸው የሬዲዮ ስርጭት ለሆነ ተማሪዎች ልምድ መቅሰሚያ ነው።
So they kind of rotate through semesters and they come and they learn.
በየሴሚስተሩ አዲስ ተማሪዎች እየመጡ የተግባር ትምህርት ይቀስማሉ። በርካታ የትምህርት ክፍሎች አሉ።
ጣቢያው በኮሌጅ ወይም ዩኒቨርሲቲ በባለቤትነት ከተያዙ ጥቂት የንግድ ሬዲዮ ጣቢያዎች አንዱ ነው። ለመዲናዋ ነዋሪዎች ፕሮግራሙን ያሰራጫል። ማህበረሰቡን ማገልገል ከጣቢያው ትኩረቶች አንዱ ነው። ሙዚቃ ደግሞ ለአድማጮቹ ከሚያስተላልፋቸው ጉዳዮች ውስጥ ትልቁን ስፍራ ይዛል። አልፔን በጣቢያው የፕሮግራም ኃላፊ ናቸው።
ጎጎ ሙዚክ other things we have local DJs that
የጎጎ ስልት ሙዚቃ እናሰማለን። በአካባቢው የሚገኙ ዲጄዎች በሳምንቱ መጨረሻ ሙዚቃቸውን ያጫውታሉ። እናም ለየት ያለን ጣቢያንን የዋሽንግተን ድምጽ እንመስላለን የሚለው ለራሳችን የሰጠነው መጠሪያ ነው።
ዜና ሌላው ትኩረት ነው። ዘ ዴይሊ ድራም እንደተሰኘው ፕሮግራም አይነት በወቅታዊ ጉዳዮች ትንተና ላይ የሚያተኩሩ ስርጭቶች አሉት። ሰኒ ኤንድ ሲቲ ደግሞ ዋይት ሃውስ ዌንስዴይ ወይም በየሳምንቱ ረቡዕ ከዋይት ሃውስ በሚወጡ ወሬዎች ላይ ያተኮረ ፕሮግራም አላት።
ከዋይት ሃውስ የምትዘግብ ጎበዝ ሪፖርተር አለች። ኤበኒ ማክሞሪስ ትባላለች። የፖለቲካ ጉዳዮችን ሁሉ ይሸፍናል። ማቆሚያ የሌላቸው ጉዳዮች አሉ፣ በተለይ በአሁኑ ወቅት።
የሃዋርድ ዩኒቨርሲቲ ሬዲዮ ከምስረታው ጀምሮ ዜናና ሙዚቃን በማሰራጨት እንዲሁም በልምምድ ፕሮግራሙ ደግሞ ለጋዜጠኝነት ተማሪዎች ትልቅ ጠቀሜታን በመስጠት ላይ ነው።
አድማጮቻችንና ተመልካቾቻችን፣ ቀደም ብለን ያቀረብንላችሁን ዘገባዎች እንዲሁም አዳዲስ ዘገባዎችን በዌብሳይታችን ላይ እናጋራለን። ዛሬ የነበረን ቆይታ የነበረ መልካም ምሽት።